ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ።
ሳሉ ቸኮለ ልጄ ናት፣ ፍቅር ቸኮለ ልጄ ናት፣ የት ሄደች ብላ ብትጮህ አሰሯት። ያችም እንደ ቀፋች ናት፣ ይችም ታሰረች። አሁን ምንድነው መፍትሄው የምትሰጡኝ ነው? እንደምልኩን 3 ወር ምን
ተማሪዎች ያንዷ እናት ናቸው። የታገቱት ልጆች ዛሬ ቤተሰቦቻቸው ባህር ዳር ላይ ከክልሉ መንግስት ባለስልጣናት ጋር ውይይት ይዘዋል። አብይ ርዕሳችን ይመለከተዋል። የአውሮፓ ህብረት ለኢትዮጵያ የተፈጥሮ አደጋ መከላከልና ዝግጁነት ፕሮግራም የሚውል የ26 ሚሊዮን ዩሮ ወይም የ900 ሚሊዮን ብር እርዳታ ሰጥቷል። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መጋቢት 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ ናት። ከስርጭት መሐንዲሷ ዚነብ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከአዳነች ፍሳዬ።
አርዕስተ ዜና እናስቀድማለን። የቻይናው ፕሬዚደንት ሺ ጂንፒንግ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘገበ። ትላንት በዓለም ደረጃ ቁልቁል ወርዶ የነበረው የአክሲዮን ገበያ ማገገሙ ተገለጸ። አሁን ዝርዝር ዜና። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ እንዳለበት ተረጋግጧል ተብሎ ሰሞኑን በማህበራዊ መገናኛዎች እየተነሳ ያለው አሜሪካዊ ኢትዮጵያ የነበረው ከሳምንታት በፊት እንደነበር የጤና ጥበቃ ሚኒስትር ዴኤታዋ መናገራቸውን ፋና ብሮድካስቲንግ ዘግቧል። ለኮሮና ቫይረስ የተጋለጠ ሰው የኮቪድ-19 ታማሚ መሆን አለመሆኑ የሚታወቀው በሁለት ሳምንታት ጊዜ ውስጥ ወይም በ14 ቀናት ውስጥ ቢሆንም ሚኒስትር ዴኤታዋ ዶክተር ሊያ ታደሰ ተናግረዋል ሲል ፋና ባወጣው ዘገባ አሜሪካዊው ኢትዮጵያ ውስጥ የነበረው ከሳምንታት በፊት መሆኑን መናገራቸውን ከመጥቀስ ሌላ ትክክለኛ ጊዜውን አልገለጸም። ግለሰቡ ወደ ሀገሩ የተመለሰው ከሳምንታት በፊት መሆኑን ኤምባሲው እንዳስታወቀው ሚኒስትር ዴኤታዋ መናገራቸውንና መረጃውን የማጣራት ስራ እየሰራን ነው ማለታቸውን የዜና አውታሩ ዘግቧል። በአሁኑ ጊዜ የሙቀት መጠናቸው ጥርጣሬ ያሳደረባቸው 3 መንገደኞች ተለይተው ክትትል እየተደረገባቸው መሆኑን ዶክተር ሊያን ጠቅሶ የፋና ዜና ይናገራል። የቻይናው ፕሬዚደንት ሺ ጂንፒንግ ዛሬ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘግቧል። የውሃን አካባቢ ኮሮና ቫይረስ ገብቶ የተስፋፋበት ቦታ ሲሆን ቻይና ውስጥ ከ80 ሺህ በላይ የሚሆኑ ሰዎች በበሽታው ታመው 3100 የሚሆኑት ሕይወታቸውን አጥተዋል። የቻይና መንግስት ሚዲያ በዘገበው መሰረት ሺ የሕክምና ሰራተኞችንና የቫይረሱ በሽተኞችን ይጎበኛሉ። የበሽታውን መዛመት ለመግታት የተደረገው ጥረትንም ይመለከታሉ። የቻይና መሪ ከተማይቱን የጎበኙት ዛሬ 19 የኮሮና ቫይረስ በሽተኞች መገኘታቸውን በተገለጸበት ወቅት ነው። ኮሮና ቫይረስ በሌሎች ሀገሮች በፍጥነት እየተስፋፋ ባለበት በአሁኑ ወቅት ቻይና ውስጥ ግን የመስፋፋቱ መጠን በተከታታይ የቀነሰ መሄዱ ተዘግቧል። ቻይና ውስጥ ከተዛመተው ኮሮና ቫይረስ 70% የሚሆነው ታውቋል ተብሏል። 60 ሚሊዮን ህዝብ ያላት ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ ትላንት ማታ በቴሌቪዥን ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መክረዋል። ከቻይና ውጭ የበዙ የቫይረሱ በሽተኞች ያሉት ኢጣሊያ እንደሆነ ታውቋል። ከ9000 በላይ የሚሆኑ ሰዎች ታመዋል። 460 ህይወታቸውን አጥተዋል። ኢራን ውስጥ ተጨማሪ 54 ሰዎች በኮሮና ቫይረስ እንደሞቱ በአጠቃላይ 291 መሞታቸውን የሀገሪቱ ባለስልጣኖች አስታውቀዋል። የዩናይትድ ስቴትስ የአክሲዮን ገበያ ዛሬ ከፍ ብሏል። ትላንት ግን ከ12 ዓመታት በፊት በዓለም ደረጃ ተከስቶ ከነበረው የገንዘብ ቀውስ ወዲህ ባልታየ መልኩ ቁልቁል ወርዶ ነበር። 3 ዋና የዩናይትድ ስቴትስ ኢንዴክሶች ዳው ጆንስ፣ ኤስ እና ፒ 500 እና ናስዳክ ዛሬ በ3% ከፍታ ጀምረዋል። ትላንት ግን ከሰባት ከመቶ በላይ ወርዶ ነበር። የእስያ ሀገሮች የአክሲዮን ገበያዎችም ዛሬ ማለዳ አገግመዋል። ትላንት ግን ባለሀብቶችን አሳስቦ ነበር ተብሏል። የአውሮፓ ሀገሮች የአክሲዮን ገበያም እንደዚሁ ከፍ ብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር አባላት ሰራተኞች ከደመወዛቸው የሚከፍሉት ግብርን ስለመቀነስ ጉዳይ ለመነጋገር ዛሬ ከምክር ቤት መሪዎች ጋር ይገናኛሉ። የግብር ክፍያ የሚቀነሰው ኮሮና ቫይረስ በሀገሪቱ ከተዛመተ የገንዘብ ችግር የሚገጥማቸው ግለሰቦችንና የንግድ ተቋማትን ከችግር ለመታደግ መሆኑ ተገልጿል። በሰዓት የሚከፈላቸው ሰዎች ክፍያቸው ተቋርጦ እንዳይቸገሩ በትልቆችም ሆነ በትንሽ ኩባንያዎች የሚሰሩ ሰራተኞች የነሱ ጥፋት ባልሆነ ክስተት ምክንያት ክፍያ እንዳይቆረጥባቸው ስለሚቻልበት መንገድም እንነጋገራለን ብለዋል ፕሬዚደንት ትራምፕ ትላንት ዋይት ሀውስ ሆነው ለጋዜጠኞች በሰጡት መግለጫ። ዛሬ ዩናይትድ ስቴትስ ውስጥ ዲሞክራሲያዊ ፓርቲን ወክሎ ለፕሬዝዳንትነት የሚወዳደር ሰውን ለመምረጥ በስድስት ክፍላተ ግዛቶች ምርጫ ይካሄዳል። ትኩረት የሚያገኘው ግን ሚችጋን ክፍለ ግዛት ይሆናል። የድምጽ መለኪያ ሀዞች እንደሚያመለክቱት ከሆነ የቀድሞው ምክትል ፕሬዝዳንት ጆ ባይደን የቨርመንቱን ሴኔተር በርኒ ሳንደርስን እየቀደሙ ነው። ሚችጋን 125 ተወካዮች ስላሉት በዛሬው ቅድመ ምርጫ ከፍተኛ ዋጋ ይሰጠዋል። ከአራት ዓመታት በፊት በተካሄደው ቅድመ ምርጫ ሳንደርስ አሸንፈው ነበር። ከቅርብ ቀናት ወዲህ ግን ጆ ባይደን እየቀደሙ መሆናቸውን በርካታ የድምጽ መለኪያ ሀዞች አመላክተዋል። በዋሽንግተን፣ ሚዙሪ፣ ሚሲሲፒ፣ አይዳሆ፣ ሰሜን ካሮላይናም እንደዚሁ ቅድመ ምርጫ ይካሄዳል። በመጨረሻም የሩሲያው ፕሬዝደንት ቭላዲሚር ፑቲን በተጨማሪ ስልጣን ላይ እንዲቆዩ የሚያስችል ህገ መንግስታዊ ለውጥ እንዲደረግ ከቀረበው ሀሳብ ጋር እንደሚስማሙ፣ ነገር ግን በህገ መንግስታዊ ችሎት ከጸደቀ ብቻ ነው ማለታቸው ተዘግቧል። በመርህ ደረጃ ይህ አማራጭ ሊሆን የሚችል ነው። ነገር ግን አንድ እንደ ቅድመ ግዴታ መቅረብ ያለበት ነገር አለ። እንዲህ አይነቱ ለውጥ ከህገ መንግስቱ መተክልና ፈቃድ ጋር የማይጣረስ መሆኑን ህገ መንግስታዊ ችሎት ኦፊሴላዊ ብይን ከሰጠበት ብቻ ነው ሊተገበር የሚችለው ብለዋል ፑቲን ዛሬ በሀገሪቱ ተወካዮች ምክር ቤት ባደረጉት ንግግር። የሩሲያ ህገ መንግስት አንድ ፕሬዝደንት ለሁለት ተከታታይ የስድስት ዓመታት ጊዜ እንዲያገለግል ይፈቅዳል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ኮራንዶ ኖርማቾች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ቆየት ብለው በርከት ያሉ ዘገባዎችና ቅንብሮች ይቀርባሉ። ባለም ዙሪያ የወትሮን የሰው ልጆች የዕለት ተዕለት ኑሮ ወይም የህይወት ዘይቤና የታላላቆቹን አገሮች ሳይቀር የመንግስታትን ትኩረት እየቀየረ ያለውን ኮሮና ቫይረስን የተመለከተ ልዩ ዘገባ ይኖረናል። ቀዳሚው ታዲያ ወደ ደምቢዶሎ የሚወስደን ነው። የዕለቱ አቢይ ርዕስ ከደምቢዶሎ ዩኒቨርሲቲ ወደ አማራ ክልል በመመለስ ላይ ሳሉ ታገቱ የተባሉ ተማሪዎች ወላጆችና የቅርብ ቤተሰቦች ዛሬ ወደ ባህር ዳር ከተማ በመሄድ ለክልሉ ከፍተኛ አመራሮች ቅሬታቸውን ለማሰማት ቢሞክሩም ማንንም ማግኘት ግን እንዳልቻሉ ነው የሚናገሩት። ባለስልጣናቱ ስብሰባ ላይ ናቸው መባላቸውን የገለጡት አስቴር ምስጋናው አነጋግራቸዋለች።
የታጋሽ ተማሪ ግርማ ነሻዱኛ አባት መርጌታ የነና ሀዱኛን መንግስት ልጆቻችንን ይመልስልን አለያ እርማችንን እንድናወጣ ይንገረን ይላሉ።
ለ95 ቀናት ያለው ቆይተናል። እንደጠፉ ልጆች እንደታገቱ ቆይተናል። እኛም ጠፍተው የቆዩበት ምክንያት በመሆኑ ታግተናል ስላሉ ለሚመለከተው አካል ለወረዳም ፈዞን እስከ ክልል እስከ ጠቅላይ ሚኒስትር ሚደናል። ያው የመጣ ውጤት ባለመኖሩ ዛሬ እዚህ ተገኝተናል። ዛሬ ግን እዚህ መንግስት እየተገኘ ነው እርማችንን እንዋጣ መተው ከሆነ ደግሞ ከዘመዳችን ጋር ምስላችን አውለ በቃ እንድንረጋጋ በተለይ እናቶችን ጉዳት ስለደረሰ እኛም ለጉዳት ምስላለ ምክንያቱም እንዳንጠየቅ ብለን ለምን ሰምታችሁ ምን አይታችሁ ነው ዝሬ ደማሪዋላችሁ ብንባል ለዚያ መልስ እንዳንጠየቅ ለማለት ዛሬ ብንመጣም ያው ስብሰባ ላይ ናቸው ስለተባለን እናገኛቸው አልቻልንም አሁን ወደ ቤታችን እየተመለሰ
ወይዘሮ እንዳልሽ ጓሉ የታገች ስታሉ ቸኮል ወላጅናት ናቸው ልጃቸው ከታገተች ዛሬ 95 ቀኗ መሆኑን ተናግረው መንግስት እህቷን ለምን ትጮህያለሽ ብሎ እንዳሰረባቸው ይናገራሉ
ስታሉ ቸኮለ ልጅናት ፍቅር ቸኮለ ልጅናት የት ሄደች ብላ ብትጮህ አሰሯት ያችም እንደጠፋች ናት እንጂም ታሰረች አሁን ምንድነው መፍቶ የምትሰጡኝ ነው እንደምልህ ሆነ 3 ወር ምናምን ይሆናል ድምጠ ከጠፍ የለችም ምንም ቀደም ብላ ነው የጠፋኝ ነው ሸሽገው ነው አለች ተመራ እንደገና ተመለሱ ተብለው ከትምርታቸው ዩኒቨርሲቲያቸው ናትኝ እያሉ ሸሸጉ በቃ ከቶሚችም ታሰረች ተባለ ምን ነው ብያለሁ እህቷ ጠፍታ ታሰረች ትልቅም ተባለ
ጮሃ ማለት
ጮሃ እህቴ ታገተች ብላ የት ነው አዲስ አበባ ነው የምትኖረው? ስንት ጊዜ ሆነ ተታሰረች?
ወር በልጧታልኝ ከሰማ እንኳን ወር የነጋብ አጃ በፊት ነው የታሰረች ማለት ነው።
ስሜ ሲሳይ ቸኮለ ባላለሁ የመጣሁት ከጉና በየምድር ወረዳ ነው። እህቶቼ አሁን ያሉ ጭንቅ ቦታ ላይ ነው። ትንሽ እህቴ ደምቢ ደሎ ትማር ነበር ዘንድሮ ሰኔን መመረቂያዋ ነበር ያው በተቸገረ ድንገተኛ ምክንያት ወደ ሀገራቸው ሲመለሱ ታግታ አሁን ከ3 ወር በላይ ሆኗታል። ውርጅዋም ድምጻም የለም። አዲስ አበባ ትልቅ እህቷን ፍቅር ትባላለች ፍቅር ቸኮለ በሚዛን ቲቪ ነው የተመረቀችው በህወጣ ያለች በምትሯሯጥበት አረ እንዲታገትኩኝ ስመጣ ወደ ሀገር የስትላት እህቷ ያው ስራዋን አቋርጣ ለመንግስትና ለህግ እህት የተያዘች ታገተችብኝ ያለች ስትጮህ በምክንያት እንደሆነ አላውቅም እሷም ደግሞ ታሰረች ፒያሳ ጣቢያ አዲስ አበባ ተባለ ያው ዛሬም ነገም በቀጠሮ አለች ፍርድ ቤት እና እኔ አሁን ትምርቴን ትቼ እህቶቼ ነገ እንጀራ ያገኛሉ ለኔም እሸት ያቀምሱኛል ይያልኩ አይናይን ይያየሁኝ እህቶቼ እንኳንስ ለኔ ሊተርፉ ለራሳቸው በጣም አሳዛኝ ሁኔታ ላይ ነው ያሉ እናውንም ቢሆን የመንግስት ያለሽ ያገር ያለሽ
ባለፈው ወር ወላጆቹ ወደ ጠቅላይ ሚኒስትር ጽፈት ቤት ተጠርተው በሄዱበት ጊዜ ጠቅላይ ሚኒስትሩንና ምክትል ጠቅላይ ሚኒስትሩን ጨምሮ የመንግስት ከፍተኛ ባለስልጣናት አነጋግሯቸው እንደነበር ገልጸው በወቅቱ የተሰጣቸው መልስም ጠብቁ የሚል እንደነበር ተናግረዋል።
ከጠቅላይ ሚኒስትሩም ሄደን ያው በቅርብ ጊዜ ልጆች ሊገኙላችሁ ይችላል የሚል ነገር ምክር አገልግሎት ሰጡን እንጂ ልጆቻችን በህይወት እንዳሉ ብንነገርም ልናገኝ ባለመቻላችን
ዛሬ ታጋች ወላጆች ተሰባስበው ወደ ርዕሰ መስተዳድር ጽፈት ቤትና ወደ ክልሉ ፖሊስ ኮሚሽን ቢሄዱ በስብሰባ ምክንያት ማንንም ማግኘት እንዳልቻሉ ይናገራሉ።
በየመስሪያ ቤቱ ምንድነው ወጥቶ ወለለው ለምንስማክም የከረምን እና እናይቱማ በጣም ያልቀሰች ነው እንኳን ስናቲቱ አገሩ ያልቀሰ ነው እንኳን ሳገሩ የጠባቢው ሙሉ ያልቀሰ ነው ግን የሚሰማን አካል አጣን እስከዛሬ ድረስ የሚሰማን አካል ያጣን ያመጣል ትራትኛ በየመስሪያ ቤቱ ማመልከት ነው የየመስሪያ ቤቱ ማመልከት ነው ዛሬም ባህር ዳር ሁለተኛ ጥራችን ነው አንድም ፋይዳም አላገኘንም ወጨትም አላገኘንም
ስብሰባ ነው ዛሬ ደህና ናቸው ነው ምንድነው ችግሩ ደህና ናቸው ይመጣል ይፈታል ይለቀቃል ያቺም ትፈታልኝ ነገም ይለቀቃሉ ነው ሌላ መፍትሄ የላቸው የሚነግሩን
የአሜሪካ ድምጽ ሬዲዮ ከክልሉ ፖሊስ ኮሚሽን መረጃ ለማግኘት ያደረገው ሙከራ አልተሳካም የአማራ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አብርሃም አለኝ ሰሞኑን በሰጡት ጋዜጣዊ መግለጫ ጉዳዩ ያልተዘነጋና ትኩረት የተሰጠው ጉዳይ መሆኑን ጠቁመው በፌደራል ደረጃ ጉዳዩን የሚከታተል ኮሚቴ ተቋቁሞ እየሰራ ሲሆን የተደራጀ መረጃ በቅርብ ቀን እንደሚሰጥ እምነቴ ነው ብለዋል።
እነዚህ ተማሪዎች የኛ ተማሪዎች ናቸው፣ የኛ ልጆች ናቸው፣ የኛ እህቶች ናቸው። ምናልባት ፊት ለፊት መጠን በተከታታይ ሐሳብ ስላልሰጠንበት ጉዳዩን የዘነጋ ነው የሚመስልበት ሁኔታ አለ። አንዳንዶችም በዚህ ላይ የተመሰረተ ሂስ ይሰጡናል። እንግዲህ ከፌደራል መንግስት ከሚመለከታቸው አካላት ጋር ጉዳዩን ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው። አሁንም በከፍተኛ ሁኔታ ስራ እየተሰራ ያለበት ሁኔታ ነው ያለው። ራሱን የቻለ ኮሚቴ ተቋቁሟል። ኮሚቴው እስከመጨረሻው ድረስ እየተንቀሳቀሰ ያለበት ሁኔታ ነው ያለው። በቅርብ ኮሚቴው ራሱን የቻለ መግለጫ ይሰጣል ብለን እናስባለን። እንደ መንግስት የተበጣጠሰ መግለጫ መስጠት የለብንም የሚል የጋራ ስምምነት ስላለን
የታጋጅ ተማሪዎችን ጉዳይ የሚከታተል በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ግብረ ኃይል መቋቋሙ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ ሁለተኛው የመጽሔት ርዕስ የአውሮፓ ህብረት ለኢትዮጵያ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር የሚውል የ26 ሚሊዮን ዩሮ ወይም የ900 ሚሊዮን ብር ድጋፍ አደረገ ይላል። ዳታው በኦሮሚያ፣ አማራ፣ ሶማሊና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ላሉ ፕሮግራሞች የሚል ነው ተብሏል። ለዝርዝሩ ጻይ ዳምጠው።
የአውሮፓ ህብረት በኢትዮጵያ ለአራት አመታት የሚቆየው ለተለያዩ የአደጋ ቅነሳ ስራ የሚውል ድጋፍ አድርጓል። ምህራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳሉት መርሃ ግብሩ ክልሎች ባልተማከለ አስተዳደር የአደጋ ስጋትን በራሳቸው መቀነስ የሚያስችላቸው ይሆናል ብለዋል።
ክልሎች ራሳቸውን ሀብት ኮንትሪቢዩት አድርገዋል እዚህ ጋር እንደማቼ። ሁለተኛ ደግሞ ኢዩ ራሱ በራሱ በኩል ለግሷል። እንደሚታወቀው የኢትዮጵያ የአደጋ ስጋት ስራ አመራር ፖሊሲና ስትራቴጂ ሐምሌ 2005 ነው በአዲስ መልክ ተሻሽሎ የወጣው። ሲወጣ ግምት ያደረገው ምንድነው? ህገ መንግስታችን ባስቀመጠው አግባብ ነው የክልሎች አደረጃጀት። ክልሎች ሲደራጁ የራሳቸው ነጻነት አላቸው፣ በኢኮኖሚ፣ በፖለቲካ፣ በማህበራዊና በሌሎች ጉዳዮች። ለዚህ ፕሮጀክቶች በመፈጸም ረገድም ያልተማከለ ስርዓት እንዲኖራቸው ያስቀምጣል። አንድ ያንን ተግባራዊ ለማድረግ እንዲመች ነው። ሁለታ ደግሞ ህብረተሰቡ ክልሎች አካባቢ ያለ ስለሆነ ወረዳ ጭምር ክልሎች አካባቢ ያለ ስለሆነ ህብረተሰቡን ተጠቃሚም ለማድረግ በቅርበን ለመስራት እንዲመችም ነው። ሶስተኛው የፕሮጀክቱ ባህሪ ስናይ ዘርፈ ብዙ ነው። ዘርፈ ብዙ ስንል እንግዲህ ውሃም ላይ ያተኩራል፣ ሌሎች አደጋ ስጋት ቅነሳ ላይ ያተኩራል። በተለይ ደግሞ ሴቶች ኢምፓወር ከማ ተቋያ ፎከስ ያደረገና ሁሉንም በአደጋ ስጋት ስራ አመራር ያስቀመጥናቸውን ስራዎች የሚነካ ፕሮጀክት ነው።
ክልሎች ከራሳቸው ነባራዊ ሁኔታ በመነሳት በትምህርት፣ በጤና፣ በግብርናና በሌሎች ዘርፎች ሊከሰቱ የሚችሉ አደጋዎችን ለመቀነስ ያግዛቸዋል ብሏል ኮሚሽነሩ። ኢትዮጵያ የአደጋ ስጋትን ለመከላከል ተቋማዊ እንቅስቃሴ ከጀመረች ከ46 ዓመታት በላይ ማስቆጠሯም ተገልጿል።
ኢትዮጵያ ለአደጋ ምላሽ ስትቆየች 1966 ነው ድቅጥቅጥ ነው ያሰላለ እርዳታ እየሰፈረ እስከ መቼ ነው የምንቆየው ነው ትልቁ ቁጭት። ትልቁ መሆን ያለበት ከአየር ንብረት መባባስ ጋር ተያይዞ አደጋ ስጋት ቅነሳ ላይ ማተኮር ጠቃሚ ይሆናል። አደጋ ስጋት ቅነሳ ስንል የውሃ አቅርቦት፣ የአፈር ጥበቃ ስራ፣ የደን ልማት ስራዎች እነዚህ ላይ ተኮራል። ሴቶችን ኢኮኖሚካ ደግሞ ኢምፓወር ስናደርግ የሴቶች ገቢ ጨመረ ማለት እግረ መንገዱን ደግሞ የአደጋ ስጋት ቅነሳ አካል እና እነዚህን ግምት ውስጥ ያስገባ ስራ ሆኖ በየክልሉ ያለውን የህዝብ ብዛት ግምት ውስጥ ባስገባ ሁኔታ ተደርድለ በጀት። ሁለታ ደግሞ የኢትዮጵያ መንግስት በመደበኛ የሚሰራቸው ስራዎች ራሱ አንድ አፈርና ጥበቃ ስራ በሴፍቲኔት ፕሮግራም ይሁን ህብረተሰቡ በነጻ ጉልበት በጋራ የሚሰራው ክረምት ላይ የሚሰራቸው ደን ልማት ስራዎች ሁሉ የዚህ አካል ናቸው፣ አደጋ ስጋት ቅነሳ አካል ናቸው። እዚህ በዚህ የሚያቆም ሳይሆን ይሄ ኢኒሽቲቭ ነው። በነገራችን ላይ ይሄ ፕሮጀክቶች ስትራቴጂክ ኢኒሽቲቭ ናቸው፣ የአንድ ስትራቴጂክ ግን ማሳካያ መሳሪያዎች ናቸው። ለዚህ እኛም ጥረት ይቀጥላል። ወደፊት መንግስትም ሊዲንግ ሮሉን ማለት የመሪነት ሚናው ይጫወታል።
በአየር ንብረት ለውጥና ሌሎች ሰው ሰራሽና የተፈጥሮ አደጋዎች ሳቢያ የሚደርሱትን ችግሮች ቀድሞ ለመከላከል መንግስት ፖሊሲ ቀርጾ እየተንቀሳቀሰ መሆኑን ጠቁሟል ኮሚሽነር ምትኩ። በመሆኑም ክልሎች ያላቸውን ነባራዊ ሁኔታ ታሳቢ በማድረግ የአደጋ ስጋት መከላከልና መቀነስ እንዲችሉ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር መተግበር አስፈልጓል ብሏል። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስተም በበኩላቸው አደጋ በማንኛውም ጊዜ ሊደርስ የሚችል በመሆኑ ቀድሞ መዘጋጀት ተገቢ መሆኑን ነው የገለጹት። በሚቀጥሉት 4 አመታት የሚቆየው ይህው መርሃ ግብርም በኢትዮጵያ ያለውን ችግር ለመከላከል አጋዥ ይሆናል ብለዋል። ኢትዮጵያ ባልተማከለ አስተዳደር የአደጋ ስጋት ቀድሞ ለመከላከል የምታደርገውን እንቅስቃሴ የአውሮፓ ህብረት የሚያደርገውን ድጋፍ እንደሚቀጥልም አረጋግጧል። መርሃ ግብሩ ውጤታማ እንዲሆን የሁሉም ትብብር የሚጠይቅ በመሆኑ የመንግስት ተቋማትም ሆኑ ዓለም አቀፍ ድርጅቶች መሳተፍ እንዳለባቸውም ጠቁሟል። የአውሮፓ ህብረት ለአራት አመታት ለሚቆየው መርሃ ግብር የ26 ሚሊዮን ዩሮ ድጋፍ በማድረጉም ምስጋናቸውን አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ዳንቶን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ምዕራብ ወለጋ የሚወስደን ዘገባ ነው። በመንግስት የጸጥታ ኃይሎችና በሽምቅ ተዋጊዎች መካከል በሚካሄድ ውጊያ ሳቢያ ወደ ጋምቤላ ክልል ለመሸሽ ተገደናል ሲሉ አንዳንድ የቀለም ወለጋ ነዋሪ የነበሩ ሰዎች ተናገሩ። የዞኑ አስተዳደር የሸሹትን ሰዎች ቁጥር ባይጠቅስም የተባሉት ሰዎች ግን የሸሹት ከሸማቂዎች ጋር ግንኙነት ስላላቸው አሊያም በስጋት ነው ሲል ይገልጻል። በጋምቤላ ክልል የኦሮሞ ማህበረሰብ ብልጽግና ፓርቲ ተወካይ በበኩላቸው በቀለም ወለጋ መረጋጋት በመመለሱ ግጭቱን ሸሽተው ወደዚህ የመጡ ሰዎች ወደ ቤት ንብረታቸው እየተመለሱ ነው ብለዋል። የኦሮሚያ ክልል መንግስት ከዚህ ቀደም በግጭቱ ሳቢያ ከቤት ንብረታቸው የተፈናቀሉ ሰዎች ካሉ እንዲመለሱና የማረጋጋቱን ስራ እንደሚሰራ ማስታወቁ ይታወሳል ሲል ናኮር መልካ ተከታዩን አድርሶናል።
በምዕራብ ኦሮሚያ ቄለም ወለጋ ዞን አንፊሎ ወረዳ ይኖሩ የነበሩ አንዳንድ ግለሰቦች በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከሚካሄደው ግጭት ወደ ጋምቤላ ክልል እንደሸሹ ተናግረዋል። ለደህንነታችን ስለምንፈራ ስማችን እንዳይጠቀስ ድምጻችንን በሬዲዮ እንዳይከላለፍ በማለት የጠየቁ ሁለት ግለሰቦች እንደሚሉት ከሆነ በአንፊሎ ወረዳ በተለይ ከወረዳው ከተማ ርቀው የሚገኙ ቀበሌዎች ውስጥ ዋባ፣ ቁሮና ሸዋ የሚባሉ ቀበሌዎችን በአብነት በመጥቀስ በእነዚህ ስፍራዎች በሰላም ወጥቶ መግባት አዳጋች ሆኗል ይላሉ። በተለይ ከሁለት ሳምንታት ወዲህ የመንግስት ወታደሮች በየገጠሩ መግባታቸውን ጠቅሰው ታጥቀው ጫካ ውስጥ የሚንቀሳቀሱ ሸማቂዎች ደግሞ ህብረተሰቡ ለመንግስት ታጣቂዎች ትብብር የሚያደርግ ከሆነ እርምጃ እንደሚወስዱ ዝተዋል ብለዋል። በዚህም ምክንያት ቤት ንብረታቸውን ትተው ከአራት ልጆቻቸውና ባለቤታቸው ጋር ወደ ጋምቤላ እንደሸሹ ከሁለቱ ሰዎች መካከል አንዱ ተናግረዋል። በእነዚህ ቀበሌዎች የመንግስት ተቋማት ስራ ካቆሙ ከአንድ አመት በላይ ይሆናል ያሉት እኚህ ሰው አሁን ከአምስት የቤተሰቦቻቸው አባላት ጋር በጋምቤላ አንድ ክፍል ቤት ተከራይተው የጉልበት ስራ እየሰሩ በቀን አንዴ ብቻ እየበሉ ህይወታቸውን ለማቆየት እየተጣጣሩ መሆናቸውን ጨምረው ተናግረዋል። ሌላው ካንፊሎ ሸሽቶ በጋምቤላ እንደሚኖር የነገረኝ ወጣት የመንግስትና ሸማቂዎቹን ግጭትና የሚወስዱትን እርምጃ በመፍራት ትምህርቱን አቋርጦ ቤተሰቡን ትቶ ጋምቤላ እንደሚኖር በስልክ ነግሮኛል። በጋምቤላ የሚገኙ ሰዎች ቁጥር በርካታ ነው ያለው ወጣቱ እርሱ እንኳን ከ200 እስከ 300 የሚሆኑ ሰዎችን እንደሚያውቅ ተናግሯል። በዚያ አመት የቡና ምርቱን አለመልቀሙንና ምንም አይነት የግብርና ስራ ለመስራቱን የሚናገረው ይህ ወጣት የጋምቤላ ከተማን የኑሮ ውድነት መቋቋም አልቻልኩም ይላል። ከቄለም ወለጋ አንፊሎ ውስጥ ባለው የአለመረጋጋት ስጋት ሸሸን ስላሉ የቄለም ወለጋ ነዋሪዎች በጋምቤላ ክልል የኦሮሞ ማህበረሰብ ብልጽግና ፓርቲ ተወካይ አቶ ገረሙ አደባ በሰጡት ምላሽ የመንግስት ወታደሮች የህዝቡ መሸሽ ምክንያት አይደሉም ይላሉ። በአንፊሎ አካባቢ በመከላከያ ሰራዊትና ጫካ ውስጥ ታጥቀው በሚንቀሳቀሱ ሸማቂዎች መካከል በሚፈጠር ግጭት ሰላማችን ደፈረሰ ያሉ ወደ 120 የሚሆኑ ሰዎች ወደ ጋምቤላ በመምጣት አንድ ሳምንት ገደማ ቆይተዋል። ከመከላከያ ሰራዊቱና ከመንግስት አመራሮች ጋር በመሆን በተሰራው ስራ እነዚህ ሰዎች ተመልሰዋል። አንፊሎና አካባቢው ባለኝ መረጃ መሰረት አሁን ሰላም ነው። አሁንም ተፈናቅለዋል ስለተባሉ ሰዎች ጉዳይ መረጃው አልደረሰንም። ከሁለት ሳምንት በፊት ወደ ደምቢዶሎ አቅንቼ የዞኑን ዋና አስተዳዳሪ አቶ ገመቹ በቀለ ባነጋገርኩበት ወቅት በዞኑ የሚንቀሳቀሱ የመንግስት አጣቂዎች በስነ ምግባር የታነጹና ለህብረተሰቡ የሚቆረቆሩ ስለሆኑ የህብረተሰቡ መፈናቀል ምክንያት አይደሉም ብለዋል። ይልቁንስ አንዳንድ ሰዎች ቤት ንብረታቸውን ትተው የሄዱት ከሸማቂዎቹ ጋር ግንኙነት ያላቸው ናቸው ሲሉ እንዲገልጻሉ።
ስሩ የጎረና ፋይተርስ ወመተከናለ ቢዝነስ
ሸማቂዎቹ ከህዝቡ ተነጥለው መኖር አይችሉም። ህዝቡ እንዳይጠቁማቸው፣ አሳልፎ እንዳይሰጣቸው እንደሚያስፈራሯቸው ሸሽተው ወደኛ ጡ በመኖራቸው መረጃ አለ። የመንግስት ጸጥታ ኃይሎች ሁሉም ቦታ ሲደርሱ የጸጥታ ችግሩ ይፈታል የሚል እምነት አለ። ነገር ግን ከሸማቂዎቹ ጋር ግንኙነት ያላቸው ነገም ተመልሰው ከህብረተሰቡ ጋር ለመኖር የማይችሉ በመሆኑ ያላቸው እድል አካባቢውን ጥለው መሸሽ ነው። የህብረተሰቡን ንብረት በመዝረፋቸው፣ ልጆቻቸውን በማስደብደባቸው ነገም እዛ አካባቢ ተመልሰው መኖር አይችሉም። ነገር ግን ከቤቱ ተፈናቅሎ ወደ ሌላ ቦታ የሸሸ አንድም ሰው የለም።
ከምቡቄ ደምገሩ ናምቱ ኮሌንጅሩ
ቤት ንብረታቸውን ትተው የሄዱ ሰዎችን ቁጥር ባይገልጹም በደምቢዶሎ ከተማ ሳይቀር የሽምቅ ተዋጊዎቹን ማስፈራሪያና ዛቻ በመፍራት ወደ ሌሎች ከተሞች የሸሹ ባለሀብቶችና ግለሰቦች ብዙ ናቸው ሲሉ ዋና አስተዳዳሪው። በዚህ ጉዳይ ተጨማሪ መረጃን እንዲሰጡኝ የኦሮሚያ ክልል ኮሙኒኬሽንስ ጉዳይ ቢሮ ኃላፊን በስልክ ለማግኘት ያደረግኩት ጥረት አልተሳካም። ከዚህ በፊት ግን በዚህ ጉዳይ ዙሪያ በሰጡን ቃል የቢሮ ኃላፊ አቶ ጌታቸው ባልቻ ጸጥታውን በማስከበር ህዝቡ ወደ ቤት ንብረቱ እንዲመለስና ያለ ጸጥታ ስጋት እንዲንቀሳቀስ እንሰራለን ማለታቸው ይታወሳል። አክለውም ከቤት ንብረታቸው የተፈናቀሉ ካሉ የክልሉ መንግስት በቀበሌ ደረጃ ካሉ የመንግስት ተቋማት ጋር ተቀናይቶ መረጃ እየሰበሰበ ነው። መረጃው ተሰብስቦ ሲያበቃ እንዴት ወደ ቤት ንብረታቸው እንደሚመለሱና የማረጋጋት ስራው ተከትሎ ይሰራል ብለው ነበር። አባገዳዎችና የአገር ሽማግሌዎችም የማስታረቅና የመመለስ ድርሻቸውን እንደሚወጡ ጭምር ገልጸው ነበር። አቶ ጌታቸው ከኦሮሞ ነጻነት ግንባር ተነጥሎ ጫካ የቀረው ሸማቂ ቡድንና መንግስት መካከል ያለው ውጊያ በሰላማዊ መንገድ እንዲፈታ ሁኔታዎችን የሚያመቻች ፉርቱ የተባለ ቡድን ባለፈው ሳምንት ተቋቁሞ ወደ ስራ መግባቱን መዘገባችን ይታወሳል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በህዝብ ተወካዮች ምክር ቤት ፊት ቀርበው በምዕራብ ወለጋ ያለውን የጸጥታ ችግር ለመፍታት ለመወያየት ፍላጎት ያለው አካል ካለ በሰላምና ውይይት ችግሩ እንዲፈታ መንግስት ፍላጎት እንዳለው ገልጸው ነበር። በጠቅላይ ሚኒስትር ሚኒስትር አብይ አህመድ የሚመራው የለውጥ መንግስት ስልጣን ከተረከበ በኋላ መፍትሄ ካላገኙ ፈተናዎች መካከል በምዕራብ ኦሮሚያ የሚንቀሳቀሰው ራሱን የኦሮሞ ነጻነት ሸማቂ ነኝ የሚል ቡድንና በመንግስት ታጣቂዎች መካከል የሚፈጠረው ግጭት አንዱ ነው። የግጭቱ ሰለባ ደግሞ በአካባቢው የሚኖር ሰላማዊ ዜጋ መሆኑንና በችግሩ ምክንያት የማህበራዊና ኢኮኖሚያዊ እንቅስቃሴው ከመገታቱ አልፎ አሁን ደግሞ ቤት ንብረቱን ጥሎ ወደ ሌላ ቦታ ለመሸሽ እንደተዳረገም ይነገራል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። አድማጮች፣ ወደ መጨረሻው የመጽሔቱ ትንታኔ ርዕስ ልሰዳችሁ። ብልጽግና ፓርቲ ድርጅታዊ ጥንካሬውን እውን ማድረግም ሆነ በኢትዮጵያ ውስጥ ያሉትን ችግሮች መፍታት የሚችለው መዋቅራዊ አደረጃጀቱን ሲያጠናክር ነው ሲሉ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ገለጡ። ከምስራቃዊ አማራ ክልል የተውጣጡ ከ2000 በላይ የብልጽግና ፓርቲ መካከለኛ አመራሮች በፓርቲው መተዳደሪያና በአገሪቱ ወቅታዊ ጉዳዮች ላይ ለሁለት ሳምንታት ያደረጉትን ስልጠና ባለፈው ሳምንት መገባደጃ አጠናቀዋል ይለናል መስፍን አራጌ። በአባይ ግድብ ዙሪያም የአገሪቱን ጥቅም ለማስከበር እንደሚሰሩ የፓርቲው ከፍተኛ አመራሮች ማረጋግጣቸውን ጠቅሶ ተከታዩን አድርሶናል።
በደቡብና ሰሜን ወሎ በደሴ ከተማ በዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች የሚገኙ ከ2000 በላይ መካከለኛ አመራሮች በፓርቲው ገደብና በአገሪቱ ተጨባጭ ሁኔታ ዙሪያ ሲያደርጉት የቆዩትን ስልጠና ያጠናቀቁት ባሳለፍነው ሳምንት መጨረሻ ነበር። በደሴና በኮምቦልቻ ከተሞች የተካሄደው ስልጠና ሲጠናቀቅ የተገኙት የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው ፓርቲው አገራዊ ግዴታውን መወጣትም ሆነ የህዝቡን ጥያቄዎች መመለስ የሚችለው መዋቅራዊ አደረጃጀቱን ሲያጠናክር እንደሆነ ተናግረዋል።
የኢትዮጵያን ህዝቦች እርስ በርስ የሚያባለው የሚያናቁረው አስተሳሰብ ከስረ መሰረቱ መነቀል አለበት። ከስረ መሰረቱ ለመንቀል ደግሞ የጋራ አጀንዳዎች ላይ ተመስርቶ ጠንካራ የሆነ መዋቅር መገንባት ከቻለ ይሄንን የተዛባው አስተሳሰብ በተስተካከለና በአብሮነት በበጎነት ላይ የተመሰረተ አካሄድ እየገነባ ከሄደ አሁን ህብረተሰባችን የሚያፈናቅሉት እርስ በርስ የሚያባሉት ሰው በሚከተለው ሃይማኖት ወይም ደግሞ በብሔሩ በማንነቱ በመጣበት አካባቢ ተመስርቶ የሚደርሰው ጥቃት የሚደርሰው ጉዳት ከስረ መሰረቱ መፍትሄ ይኖረዋል።
በተለይ ከፋፋይ አስተሳሰቦችን ከህግ በላይ የመሆን አዝማሚያዎችንና የህዝብ ጥያቄዎችን ባልተቀናጀ መዋቅራዊ አሰራር መፍታት አይቻልም ነው የሚሉት የውጭ ጉዳይ ሚኒስትሩ።
የብልጽግና ፓርቲ ምንም ድክመት የለውም ማለት ነው። በጣም ብዙ ውስንነቶች አሉ። በአዲስ አስተሳሰብ የመገንባቱ ስራ ገና እየተጀመረ ተአምር የሚያመጣ ሀሳብ ሊኖር ይችላል። ያለ መዋቅር የሚኖር ጥንካሬ የለም። ይሄ ፓርቲ እነዚህ በህብረተሰባችን ዘንድ ያሉ ችግሮች ከስረ መሰረታቸው ተነቅለው የምንፈልገው በመከባበር ላይ የተመሰረተ አንድነት የኢትዮጵያ ህዝቦች በመናቆር ሳይሆን ዋነኛ ጠላታቸው የሆነውን ድህነትን በጋራ ተዋጉ ለብልጽግና እንዲሄዱ ማድረግ የሚቻለው ጠንካራ መዋቅር ከተፈጠረ። ያለ መዋቅር የሚፈታ ችግር የለም። ጠንካራ መዋቅር የሌለው ፓርቲ እንኳን የህብረተሰብ ችግር ሊፈታ ይቅርና የራሱን ህልውና ማስጠበቅ አይችልም።
ይሁን እንጂ ባለፉት አመታት ሲቀነቀኑ ከነበሩት አከራሪ አስተሳሰብ ሰቦች አንጻር ስራዎች ለፓርቲው አልጋ ባልጋ እንደማይሆኑም ይናገራሉ። እናም አመራሩ ይተበቅበታል ያሉትን እንዲህ ገልጸዋል።
ይሄ ፓርቲ የያዘው አላማ ቀና ቢሆንም በአገራችን ሰፍኖ ከቆየው እጅግ ጽንፍ የረገጠ የብሔር ፖለቲካ ጋር በቁርጠኝነት ለመፋለም የተዘጋጀ ድርጅትም ነው። መጀመሪያ እያንዳንዳችን ከዚህ ጽንፈኛ ከሆነ አስተሳሰብ መጽዳት ይኖርብናል። በመቀጠል ደግሞ በህብረተሰብ ውስጥ ይሄ የጽንፈኝነት አመለካከት እርስ በርስ ከማባላት በስተቀር የት ሊያደርስ የማይችል መሆኑን ማስገንዘብ እና ህብረተሰቡ ጸረ ጽንፈኝነት እንዲቆም ማድረግ ይኖርብናል። የተስተካከለ አመለካከት መያዝ አለበት። ተደራጅቶ መንቀሳቀስ መቻል አለበት። በዚህ ስልጠና በያዛችሁት ሀሳብ ላይ ተመስርታችሁ መዋቅሩን አንቀሳቀሱ።
በኢመደበኝነት የተደራጁ ቡድኖች የፓርቲውን እንቅስቃሴ እንዳያውኩም ነቅቶ መከላከልና የህግ የበላይነትን ማረጋገጥ ከፓርቲው አመራሮች የሚጠበቅ ቁልፍ ተግባር እንደሆነ አስምረውበታል።
ይህንን መዋቅር የሚያዳክም ኢመደበኛ የሆነ አደረጃጀት በምንም መንገድ ሊፈቀድ አይገባም። ከግንዛቤ ችግር የተነሳ የተደናገረው መልክ ባለው ሁኔታ አስተላለፉን ያስተካክላል የሚል እምነት አለ። ሆን ብሎ ደግሞ ህብረተሰብን ለማጎሳቆል ኢመደበኛ አደረጃጀትን እየደገፈም ቢሆን አብሮ እየተሳተፈ የሚሄድ ደግሞ እንዲታረም ሰላማዊ በሆነ መንገድ ማስተካከል ያስፈልጋል።
የአማራ ክልል ርዕሰ መስተዳድር አማካሪና የፓርቲው ማዕከላዊ ኮሚቴ አባል አለሙ ጀንበሩ ስልጠናው ፓርቲው ሊያሳካ ያቀዳቸውን ተግባራት እውን ለማድረግና የህዝቡን ተጠቃሚነት ለማረጋገጥ በአመራሩ ዘንድ ግንዛቤ ተፈጠረበት መግባባትም እየተደረሰበት እንደነበር አስረድተዋል።
ይሄ ስልጠና መንግስትን አጠቃላይ የሀገራችን አቅጣጫ ፖሊሲዎቻችንን በበቂ ሁኔታ ተረርቶ ቀጣይ ህብረተሰቡን እያሳተፈ አመራሩ ግንባር ቀደም ሆኖ የህብረተሰቡን የየአካባቢው ችግር መፍታት
ብልጽግና ፓርቲ መዋቅራዊ አደረጃጀቱ አሁንም በጠንካራ መሰረት ላይ አልታነጸም ብለው ጥርጣሬ የሚገባቸው አካላት አሉና በተለይ አመራሩን አሰራሩን አደረጃጀቱን ከማስተካከል አንጻር ያሰባችሁት ነገር አለ?
በጣም ትክክል ነው። የአመራርን ተቋም የመገንባት በቀጣዮቹ ወራት እስከታች ድረስ እስከ ህብረተሰቡ ድረስ መገንባት በጣም አስፈላጊ እንደሆነ ስምምነት ላይ ተደርሷል። የመጀመሪያ ተቋም ለመገንባት ለውጥ ባመጣቸውና መንግስት በቀጣይ ሊያስተካክላቸው የሚገባቸውን ነገሮች ለይቶ ተግባብቶ ማወቅ በአስተሳሰብ ደረጃ ወደ አንድ መምጣት ይተበቃል። የዚህ ስልጣና ዋንኛው አላማ ይሄ በመሆኑ ተሳክቷል የሚል ሐሳብ አለ።
ከአባይ ግድብ ጋር ተያይዞ በቅርቡ የአሜሪካ ጣልቃ ገብነት የተስተዋለበት የግብጽ ጸብጫሪነት የተንጸባረቀበት መግለጫ የፓርቲውን አቋም አያስለውጥም ይላሉ አቶ አለሙ። እንደ እርሱ መስተዳድሩ አማካሪ ፓርቲው የህዝቡን ተጠቃሚነት ማረጋገጥ ተቀዳሚ ተግባሩ ነው።
የሀገሩን ጥቅም የሚያስጠብቅ በተለይ ደግሞ በአባይ ጉዳይ ላይ የኢትዮጵያ ዘላቂ የትውልድ ጥያቄ ነው። የአንድ ዘመን ጥያቄ ብቻ አይደለም። በራሳችን ጉልበት በራሳችን ሀብት በራሳችን አቅም እየገነባ ነው ያለው ተቋም ነው። ይሄ ከትንሽ እስከ ትልቅ ድረስ ከህፃን እስከ አዛውንት ድረስ የተሳተፈበት በአጠቃላይ የኢትዮጵያ ምልክት ወይም ተቋም ነው። ከዚህ አንጻር ለኢትዮጵያውያን ጥቅም ሳያረጋግጥ አሳልፎ የሚሰጥ ስምምነት ሊፈጸም እንደማይችል በስልጣናችንም የውጭ ጉዳይ ሚኒስትሩም ጭምር በአካል ተገኝተው መግለጫ የሰጡበት ነው። የአጠቃላይ አመራሩም እምነት ይሄን ነው።
የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸውም ፓርቲው የኢትዮጵያንና የኢትዮጵያውያንን ብሔራዊ ጥቅም አሳልፎ እንደማይሰጥ አረጋግጠዋል። ስልጠናውን ለተከታተሉት አመራሮችን ባስተላለፉት መልእክት በመልካም አስተዳደር እጦት ለዘመናት ሲጎሳቆል የነበረውን ህዝብ በቅንነት በማገልገል ልትክሱት ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ግለሰቦች በሺዎች የሚቆጠሩ አመራሮችን በአንዴ ወደ ስልጠና ማስገባት በየአካባቢው ያለውን የአገልግሎት አሰጣጥ ማዳከምና ህዝቡንም ለሌላ ቅሬታ መዳረግ እንደሆነ ተናግረዋል። አመራሮቹ ወደ ስልጠና ሲገቡ በስራቸው የሚገኙትን ባለሙያዎች ወክለው ቢሆንም ተወካዮቹ ውሳኔ ስለማይሰጡ ብዙ ሰዎች በአገልግሎት አሰጣጡ ሲንገላቱ አይቻለሁ። እኔም የዚህ ሰለባ ነበርኩ ያሉኝ አስተያየት ሰጪ ፓርቲው ስልጠናዎችን ሲያዘጋጅ የአገልግሎት አሰጣጡ እንዳይታወክ በሚያደርግ መልኩ መሆን እንዳለበት አሳስበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን አመሰግናለሁ ለዘገባው። አድማጮች፣ አሁን ልዩ የጤና አጠባበቅ ማሳሰቢያ አለን። የኮሮና ቫይረስ ወረርሽኝን ይመለከታል።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። አይኖችዎን፣ አፉዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች፣ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
አድማጮች፣ በዓለም ዙሪያ የሚሊዮኖችን ለህመም ስቃይ በመዳረግ ላይ የሚገኘውና የሰዎችን የተለመደ የዕለት ተዕለት ህይወት ዘይቤ እየቀየረ ያለውን የኮሮና ቫይረስ ወረርሽኝ አስመልክቶ በሐኪሞን ይጠይቁ ልዩ ዝግጅት ይኖረናል። ከዚያ በፊት ግን አሁን ወደሚከተለው ቅንብር ልውሰዳችሁ። የክልል ልዩ ኃይሎችና ሚሊሻዎችን የመሰሉ ከመደበኛዎቹ የህግ አስከባሪ ኃይሎች በተጨማሪ የሚጠቀሱ ተቋማትን ሚና እንዲሁም ስጋት አስመልክቶ ክፍል አንድ ውይይት ከቀናት በፊት አሰምተን ነበር። ተወያዮቻችን የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ከፍተኛ ፍርድ ቤት ዳኛ አቶ ፍሬህይወት ሳሙኤል፣ በቀድሞ የኢትዮጵያ ሰራዊት ውስጥ በከፍተኛ ኃላፊነት ያገለገሉት ብርጋዴር ጀኔራል ካሳዬ ጨመዳ፣ እንዲሁም እነኚህ ተቋማት በፌዴራል አስተዳደር ስር መሆን አለባቸው በሚል በማህበራዊ መገናኛ አቶ ስዩም አሰፋ ናቸው። አወያይ ሀብታሙ ስዩም ነው። ተከታዩን ይዞ ቀርቧል።
مرچا خلط شاسرا خلط یه تکار بناو بتلی ککل لیو هایروش گار بتهیاز یمیتایو تصفح چین ناسگاتو چیس منی مسلالو بلن نسون لمان ساسات نمکر عطوف رهیوت و درسولم تا مرچا ذاتنا سبات ماجستی نبرو یگیچت منفسو چین یاوکالو عطاری کمیتی استم سل نبرو یالا چون تلکات نه نبراشون هنی تامیر رد دالو بیاس بالو کس سگار گناهی تو لیا گار ایشلالو آبروم دگمو النزین تکو آماس بته ملکته ምንና እንዴት መደረግ አለበት የሚሉን ለማነሳሳት እንሙክር።
እሺ አመሰግናለሁ አብታሙ። ከምርጫ ጋር ታይዞ የተነሳው ነገር 97 የምርጫ ጋር ታይዞ የተፈጠረው ችግር አጣሪ ኮሚሽን ሰብሳቢ ስለነበርኩኝ ለዛ ነው ቅድመም ሲጋት አለኝ ያልኩት። አንደኛው በአገሪቱ ያሉ የፓርቲዎች በየክልሉ የተቋቋሙ ፓርቲዎች በብሔረሰብ የተደራጁ ናቸው። ከሙላ ጎደል አሁን ኢሃዴግ ወደ ብልጽግና ተቀየረን ቢባል ሌሎች እንደገና በብሔረሰብ የተደራጁ አሉ። ያ መንፈስ አሁንም ከዛ ሀገር ውስጥ እንደተፈነ ነው ያለው። ስለዚህ በ97 ተራዊቱም ፖሊሱም ደህንነቱም የክልል ፖሊሱም የፌደራል ፖሊሱም ለኢሃዴግ ወግኖ ህዝብ ላይ ጉዳት አድርሷል። ይሄ መቼም ይሄን መካድ አንችልም። ለረጅም ጊዜ ኢሃዴግ በሚከተለው ፖሊሲ ህገ መንግስቱን እንጠብቃለን በሚልም ይሁን በሌላ ግባብ የነበረው የፖሊስ ኃይል የነበረው የደህንነት ኃይል የነበረው የፌደራልም ሆነ የክልል የጸጥታ ደረጃጀት በሙሉ በ97 ለኢሃዴግ ወግኖ ነበር። አሁን በክልሎች የተቋቋሙት ክልሎቹም የተቋቋሙት በብሔረሰብ ለተመስርተው ስለሆነ እነዚህ ለክልሉ የተቋቋሙት የልዩ ኃይሎች ምርጫ በሚካሄድበት ወቅት እዛ ክልል ውስጥ ያሉ የብሔረሰቦቻቸው ወይም የዛ ያቋቋማቸው የብሔረሰብ መንግስት ጥቅም ነው ብሎ በሚያምኑት ጉዳይ ላይ የሚያመቻምቻ አይመስለኝም። ምክንያቱም የተደራጁትም በዛ መንፈስ ስለሆነ ስለዚህ ማን መቼ እንዴት አዞ ምን ችግር ሊፈጥርብን እንደሚችል ቁማር ነው እየተጫወተን ያለነው። አማራ ክልል ላይ የተፈጠሩ ችግሮችን እናቃለን። አማራ ላይ በደረሰ ሲባል የአማራ ክልል ልዩ ኃይል በሻንጉል ድንበር አልፎ ለዚህ ጉዳት አድርሷል የሚባልም ዜናዎች ነበሩ። ምርጫ ሲደረግ በምርጫው የሚያጣው የዛ ክልል አውራ የሆነ የብሔረሰብን ጥቅም የሚያቀነቅነው ኃይል ከሆነ ያን ሰራዊት ሊጠቀም ይችላል። ይሄ እንግዲህ ምናልባት አማራ ክልል ውስጥ የተቋቋመው ልዩ ኃይል መሃል የተፈጠረው ችግር ከምርጫ በኋላ ቢሆን ደግሞ ምን መልክ ሊይዝ እንደሚችል በአሸናፊና በተሸናፊ የፓርቲዎች የሚባሉ ነገሮች አሁን ከሞላ ጎደል በብሔረሰብ የተቋቋሙ ሲሆኑ ስለዚህ ችግር ይፈጥራል። እኛ አሁን ከወገን ለ27 እና ለዛ በላይ አመታት ለ30 ወይ አመት ያህል የወገንተኝነትን የብሔረሰብን አጀንዳ ያራመድን ቆይተን በዚህቻውን በትንሽ ጊዜ ነጻ ወጥተናልና እንደዚህ በብሔረሰብ የተደራጀ አንድ ሰራዊት ሁላችንንም ይጠብቀናል ወደሚል ምራፍ ደርሰናል ሲነሊቦናም ደርሰናል ብለን እናምናን ከሆነ በጣም የዋዎች ነን። ይሄ በ27 አመት ስለ አገሪቱ ሳይሆን ስለ እያንዳንዱ ብሔረሰብ እየተጎነጎነ የቆየው ነገር ከውስጣችን ጸድቶ እንደ አንድ ሀገር ተከባብረን የምንኖርበትን መንፈስ ለመፍጠር ቢያንስ አንድ ትውልድ እንኳን ያስፈልጋል እንኳን አንድና ሁለት አመት። ስለዚህ ያሳስበኛል። ሁለተኛ ምን ይሁን የምለው ላይ ይሄ ነገር ህገ መንግስትን ማሻሻል አይፈልግም። በመሰረቱ ይሄን ነገር ለማስቀጠል ግን ህገ መንግስት ማሻሻል ይፈልጋል። አሁን ልዩ ኃይል ባለበት ለማስቀጠል ከተፈለገ ግን ህገ መንግስቱ መሻሻል አለበት። ህገ መንግስቱ በሚለው መሰረት ወደ ፌደራል ለማጠቃለል ግን ህገ መንግስቱን ማሻሻል ያስፈልግን ህገ መንግስቱን መፈጸም ነው የሚያስፈልገው። አሁን ህገ መንግስቱ ይፈጸም ወደ ፌደራል ይጠቃለሉ ነው ህጋዊ ክርክር መሆንም ያለበት። ወደ ፌደራል ሲጠቃለሉ እንግዲህ መነጋገር ይፈልጋል። ይሄ ነገር ምርጫም ስለደረሰ ከክልሎችም ጋር መነጋገር ይፈልጋል። ይሄ ነገር ከክልሎች ጋር መነጋገር ለምን ያስፈልጋል ሚለው ክርክር የሚመጣ ከሆነ ክልሎች አንዳንዶች ሲጋት አለብን የኛ መከታችን ይሄ ሰራዊት ነው ብለው የሚያምኑ ከሆነ ሲጋታቸውን በመቀለድ በማጣጣል ሳይሆን ሲጋታቸው የጋራ ሲጋታችን መሆኑን ተነጋግሮ ማሳመን ይፈልጋል። ሰግተናል አማራ ክልል አንድ ተከበናል የሚሉ ሰዎች ሲናገሩ ሰምቻለሁ። አማራ ውስጥ ነበሩ ትግራይ ውስጥም ተከበናል የሚሉ ሰምቻለሁ። እንግዲህ ኦሮሚያ መሃል ሀገር ስለሆነ ደግሞ ተከበናል ብሉም የሚቀላቸው ስለሆነ ተከበናል ሊሉ ይችሉ ይሆናል እና አናቀም። ስለዚህ ያንዳንዱ ይሄ ፋብሪኬት የሚያደርገውን የስጋት ነገር ለብቻ የማይጣብ ስጋት የለም ስጋትም የጋራችን ተስፋ ነገራችን ነው የሚል ዲስከሽን መጀመር አለበት። ይሄ ጄኒውን ስጋት ከሆነ ካልሆነ በህገ መንግስቱ መሰረት ወደ ላይ መጠቃለል አለበት ወደ ፌደራል መጠቃለል አለበት። በዚህ ሂደት በተሳሳተ ሲል ምናልባት ክልሎች መሃል ግጭት ቢፈጠር አደገኛ ነው። በጣም የታጠቀ ኃይል ነው ያለ በየክልሎቹ። ስለዚህ የመጨረሻ እንደው በዚህ አጋጣሚ ወደ ፌደራል ደሞ ሲጠቃለሉ የደርግ ግዜ ሰራዊት ላይ እንደተፈጸመው አይነት እነዚህ በክልል የሰለጠኑ ኃይሎች ተበትነው ልጆች ያላቸው ናቸው ተበትነው ደሞ መተኮስ ቻሉ ናቸው የለመዱ ናቸው ለዛ የተዘጋጁ ናቸው ተበትነው ለራሳቸውም ለቤተሰባቸውም ስጋት እንዳይሆኑ ኃላፊነት በተሞላ መልክ ወደ ፌደራል መጠቃለል አለባቸው ይዙም በፌደራል ትዕዛዝ መሆን አለበት የሚል ነው ያለ አስተያየት።
ብርጋዴር ጄኔራል ካሳይው ደርሶ ልምጣ ቀደም ብለውም ተቀስ አድርገውታል እንጀራቸው ከነዚህ ተቋማት ጋር የተያያዙ በሽዎች የሚቆጠሩ ሰዎችም አለና የነሱን እጣ በመወሰን ጉዳይ ያለው ማብሬ ወሳ በአሁኑ አደረጃጀት ውስጥ በክልሎች ውስጥ የሚኖሩ ማህበረሰቦችን የሚቀርብ በቋንቋም ሆነ በተለያዩ የስነልቦና ሁኔታዎች የሚቃረብ ጦር መኖሩ ያን ያህል የከፋ ነገር አይደለም ብሎ የሚሟገቱ ሰዎች ስላሉ የሁሉን አይነት ስሜት የሚያሟላ አንድ ተቋምና አንድ የጸጥታ ሁኔታ ለመፍጠር ምን አይነት እርምጃዎች መወሰድ አለባቸው ብለው ያስባሉ? የመፍትሄ ሐሳቦቹን እስቲ ያጋሩን።
እነዚህ ሰዎች መጣቸው ተጠብቆ አፈረስኩ ቆይተት ከዛ አውጥተው ወደ ፌደራል ፖሊስ ተጋባ በቃት ያለው እዛ ውስጥ አግብተው የፌደራል ፖሊስ አባል ይሆናል። ሌላውን እድሜውን ለጥበታ የደረሰው መብቱን ጠብቀ ታወጣዋለ። ከዛ በኋላ ስልጠና ሰጥቶ በመላው አገሪቷ ትበትናለ ነው። ክፍል 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 አድርገ በመላው ኢትዮጵያ እንትን ይላል። ያጠባብነትን ባይኖር ነው። አንድ ነገር ላርጋለ። ሶማሌ ኢትዮጵያን በወረረች ጊዜ ደርግ እኮ ምንም ኃይል ስላልነበረው ገበሬውን ነው አምጥቶ ታጠቅ ጦር ሰፈር በጭቃ ውስጥ በሶስት ወር ውስጥ ተረባርጎ አሰልጥኖ ነው ያወጣው። አሁን ይህንን ሰራዊት በአጭር ጊዜ ውስጥ ቁራጥነት ካለ ሙሉ ፈቃደኝነት ካለ አደጋው የሚሰማን ከሆነ ምልክቶች አይተናል መመሪያና እንትን አድርጎ ደረም በጽሁፍ በፕላን እንትን አድርጎ ማካተት ይቻላል። ከዛ በኋላ ከሌላም ለምሳሌ ምዕራብ ያለው ወደዚህ ደቡብ ያለው ወደዚህ አድርገ ደውዘ እንትን ማድረግ ይችላል። ሌላ ነገር መንገር አድጊው ነገር አሁን እዛ ከሌላው ተንጠልጥሎ እንደውም የተበመታ ሚሊተሪ ሾው ሲያሳዩ ነበር ታጥም በላይ ታጥቆ እንደውም ለሀገሪቷ እንደ ስጋት እየሆኑ ነው ያለ። ይህ ቀላል ነገር አይደለም። ይህ እኮ ምልክት ነው እኮ። ወዴት አዝማሚያ ይህን ነው ያለ። ስለዚህ በቆራጥነት ይህንን ነገር ላይ ተነጋግሮ ምንም አይደለም እኮ አቋም ነው እኮ። ከዚህ አቋም ወደዛ ውስጥ መክተት ነው። ይሰራል። የማይሰራ ነገር የለም። በአጭር ጊዜ ውስጥ ተሰርቶ እንትን ይበር። ለምርጫ ካልከው እኔ አሁን ብዙ ሰዎች ሲናገሩም አንዳንዶች የፖለቲካ ሰዎችንም ታገኛቸው ስጋት ነው ሁሉም የሚናገሩ። ይሄ ነገር በእንደዚህ አይነት ሁኔታ ባጭር ጊዜ ሊሆን አይችልም ችግር ይፈጥራል የሚል ሰው ብዙ ነው። ስለዚህ ምንድን ነው ያ ታይም ቴብል ከዚህ ቀን በኋላ ምጣት ይመጣል ተብሎ እኮ አልተሰጠንም። ይለት ሌላ ነገር አይደለም። ይሄንን አሁን ምንም ነገር ካስተካከልክና ይሄንን ጥቁር ገደመና ከገፈፍከው በተረጋጋ መንፈስ ፖለቲካ ፓርቲዎችን ሄደው እንትን አሁን ማን የሞትባይ ላይ ሄዶ አንዳንድ ፖለቲካ ፓርቲዎች ሁሉ ቅስቀሳ ማድረግ ይችላሉ ወይም አንዳንድ ክልል ይሸት ነው። ስለዚህ ሁሉንም ነገር ወግና ስርዓት ባለው መልክ ረጋ ብሎ እንትን ያደርጉ። እዚች ሀገር ላይ እንደገና ደም እንዲፈስ እንደገና ረብሻ እንትን ይፈጠር ዛሬ የአባይ ጉዳይ እያነሳን ነው። ለእነማን ምቹ እንደምንሆን እወቁት። እነሱ ይችን ደመና ነው የሚፈልጉ እቺን ተዳዳ ነው የሚፈልጉት። ገንዘባቸውንም እየረጩ ነው ያሉት። የት ቦታ እንደሚረጩም አይ ቲንክ መንግስት መረጃ አለው። እንኳን መንግስት እኛ ስራ ሰዎችም የት እየረጩ እንዳለ እናውቃለን። ስለዚህ ከዛም አኳያ ማገናዘብ ያስፈልጋል። በራሳችን ላይ ችግር አንፍጠር። ይሄ መንግስት እኮ የተወሰነ ጊዜ ቢቆይ ገና ነገሮች መሬት ላይ ሰክኖ ሳይቀመጡ የተነሳው አዋራ መሬት ላይ ሳይዝ እንደገና ሌላ ጭስ እናምሳ ማለት እኔ አልዋጥልኝም።
አቶ ስዩም የሚጨምሩትን ንስማ።
አመሰግናለሁ። ሀገራችን አሁን ስለምርጫው ስለተነሳ ሀገራችን እንግዲህ አሁን ያለችበት ሁኔታ ዲሞክራሲ ጽንሰት ላይ ያለበት ሁኔታ ነው። ይሄ ኃይል በዚህ አሁን ባለበት አደረጃጀት ከቆየ ዲሞክራሲን የማዋለድ ሂደቱ ይጨናገፋል ብለን እናስባለን። ምክንያቱም አሁን ባለው በሀገሪቱ ሁኔታ ውስጥ እየተፈጠረ ያለው ችግሮች በተፈጠሩበት ጊዜ እኛ የኛ ነው የማይሉ አካል በዚያ ቦታ ላይ ምንም አይነት ከለላ በማያገኝበት ሁኔታ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ተደርጎ ህዝብ የስልጣን ባለቤት የሚሆንበት ነገር ይመጣል ብሎ ስለማይጠበቅ እነዚህ ኃይሎች ነገ ዛሬ ሳይባል መንግስት አስፈላጊውን ስራ ሰርቶ ወደ ፌደራል ስንል ፌደራል መንግስት ወደ ፌደራል ስርዓቱም ቢሆን አደጋ ነው። እውነተኛ የኢትዮጵያ የፌደራል ስርዓት ለመመስረትና ፌደራሉን ለማቆም እነዚህ ኃይሎች መኖር በፍጹም እንቅፋት ነው የሚሆነው። እነዚህን ኃይሎች በፌደራል ስር ይጠቃለሉ ብለን ስንነሳ የግድ በሰራዊት ውስጥ ብቻ መጠቃለል ያለባቸው አይደሉ። በልማት ስራ ላይ ማሳተፍ ይችላል ፌደራል መንግስት። በተለያዩ ሀገሪቱ የምትፈልጋቸው የሰው ልጅ ፓወር ሂማን ፓወር የምትፈልግባቸው ቦታዎች አሉ። በእነዚያ ውስጥ ሁሉንም እንደ ክህሎት እንደ ችሎታው ስልጠና እየሰጠው ወደዚያ ማስገባት አለ። ይሄ ትልቅ ኃላፊነት ነው ለመንግስት። ያንን ኃላፊነትን መወጣት መቻል አለበት ብለን እናስባለን። ምክንያቱም የታሰበውን ነገር ለማድረግ ሀገር ልትጠፋ ክልሎች እርስ በርሳቸው የሚገዳደሉባት ሀገር መሆን የለባትም። ትከሻ የሚለካኩበት መሆን የለበትም። ለአንድ ሀገር ሰራዊት ማለት ሉዓላዊት ሀገርን ለመጠበቅና በሀገሪቱ ውስጥ ያሉ ችግሮች ሲፈጠሩ እነዚያን ችግሮች ለመፍታት የሚሄድ እንጂ ለአንዱ ከለላ ለአንዱ ደግሞ አጥቂ የሚሆን ኃይል በተደራጀበት ሁኔታ መሆን የለበትም ብለን ስለምናስብ ነው ይህንን ዘመቻ የጀመርነው። ለፌዴራል ሶሉሽን ሊሆን የሚችለው ፌዴራል በመከላከያ አስፈላጊ ትምህርት ነው። አሁን እነዚህ ኃይሎች ሲዋቀሩ በብሔር ደረጃ ሲዋቀሩ ብሔሮች ራሳቸውን የነሱ የሆነውን ብሔር እንዴት መከላከል እንዳለባቸው እንጂ ሉዓላዊት ሀገራቸውን እንዴት መጠበቅ እንዳለባቸው አይደለም እየተማሩ የሚወጡ። የፖለቲካ ትምህርትም ያስፈልጋቸዋል። ሀገር መከላከል ሉዓላዊት ሀገር ማለት ምንድነች የሚል ትምህርት ተሰጥቶ ወደ ፌደራል መከላከያ ኃይልና ፌደራል ፖሊስ ስር መጠቃለል አለባቸው ብለን እናስባለን። የክልል ፖሊስ ለምን አይሆኑም ተብሎ የሚጠየቅበት ጊዜ ካለም በክልል ስም የመቀየር ጉዳይ ብቻ ነው ሊሆን የሚችለው። በያዙት ትጥቅ እነሱ እስከ አፍንጫቸው በታጠቁበት ሁኔታ የክልል ፖሊስ መሆን የማይችሉበት ሁኔታ ነው ያለው። እና ይሄንን ነው ልጨምር የምችለው። አመሰግናለሁ።
አቶ ፍሬዮት ሳሙኤል፣ ብርጋዴር ጀነራል ካሳይ ጨመዳ፣ አቶ ስዩም አሰፋ ባጭር ጊዜ ውስጥ መልከታችሁን ስላጋራችሁን እጅግ በጣም እናመሰግናለን። መልካም ምሽት ይሁንላችሁ።
እናመሰግናለን።
እኔም ሀብታሙንና እንግዶቹን ለውይይታቸው አመሰግናለሁ። ሞቅ ያለው ውይይት በሌሎች ርዕሶችም ላይ ይቀጥላል። አሁን ለምሽቱ መጨረሻ ወዳደረግነው ቀደም ብዬም ወደ አስተዋወቅኩ ዝግጅት ነው መወስዳችሁ። የኮሮና ቫይረስ ስርጭት ለደቀናቸው ፈተናዎች መላውስ ምንድን ነው? የሳምንቱ ሐኪሙን ይጠይቁ ይጠይቃል። ኮሮና ቫይረስ በሕክምናው ምህጻረ ቃል ኮቪድ-19 በዓለም ዙሪያ ሚሊዮኖችን ለመምናታና የተዘጋጁም ያልተዘጋጁትም አገሮች እየገጠማቸው ያለውን ፈተና በርግጥስ መዘጋጀት እስከምን የሚለውን ጨምሮ ቀጣዩን የወረርሽኙን ይዞታ ወይም ገጽታ ይቃኛል። የፕሮግራማችን የዘወትር ተባባሪ የተላላፊ በሽታዎች ሐኪምና በዊስካንሰን ዩኒቨርሲቲ ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተር ናቸው ፕሮፌሰር ዳውድ ሰይድ ሲራጅ። ወደ ውይይቱ ልውሰዳችሁ። ዶክተር ዳውድ ሰይድ ሲራጅ በተደጋጋሚ ለዚህ አነጋጋሪ ጉዳይ በፕሮግራማችን እየቀረቡ ሙያዊ ትንታኔ ይሰጡናል። ዛሬ መልሰን አግኝተኖታል። ለጊዜው ቅድሚያ አመሰግናለሁ።
አመሰግናለሁ። እኔም አሉላ።
ዶክተር ዳውድ፣ ማሳሳቢነቱ እየጨመረ የመጣ ነው እንጂ እየቀነሰ አይደለም። መሰረታዊ ጭብጦችን ላንሳና ምን ማለት ነው፣ አንድምታው ምንድን ነው፣ ወዴት እየሄደ ነው የሚለውን ሙያዊ እይታውን ለመውሰድ እንሞክር። መንደርደሪያ ቁጥሮችን አነሳለሁ። 80,000 ሰው ለቫይረሱ መጋለጡና ከ4,000 ሰው በላይ ለህልፈት ከተዳረጉባት የወረርሽኙን መነሻ ከሆነችው ቻይና ቀጥላ 9,000 ዜጎቿ ለቫይረሱ የተጋለጡባት ወረርሽኙ ባሳየው ክፋት ሁለተኛ ደረጃ ላይ የምትገኘው ጣሊያን የወረርሽኙን ጥድፊያ መዛመት ለመግታት በያዘችው ጥረት መላ አገሪቱን መግቢያ መውጫዎች እንዲዘጉ አድርጋለች። የ60 ሚሊዮን ህዝቧን እንቅስቃሴ ገድባለች። በዩናይትድ ስቴትስም ቢሆን በዚህ ወረርሽኝ ሳቢያ የሞቱት ሰዎች ቁጥር እያሻቀበ ነው፣ 27 ደርሷል። ታዲያ በአዎንታዊ ሊታይ የሚችል በዜናዎች ከምንመለከታቸው እንደ የተስፋ ጭላንጭል ካለ በቻይና ለቫይረሱ አዲስ የሚጋለጡ ሰዎች ቁጥር እየቀነሰ ነው፣ የሚሞቱትም እንደዚሁ። ከአጠቃላዩ 110,000 ያህል ሰው 113,000 ነው የሚለው የዛሬው ስሌት፣ 60,000 ግድሙ መዳን ይችላል መሆኑ ተገልጿል። ሁሉም ሰው የተያዘ ሁሉም የሚሞትበት በሽታ አለመሆኑም ይታወቃልና ዶክተር ዳውድ በጣሊያን ለቫይረሱ በመጋለጥ የመጀመሪያው ሰውም ህመምተኛ ቁጥር 1 የተባሉት ተሽሏቸው ከማገገሚያ መውጣታቸውን በሰዓታት ውስጥ ተገልጿል። እስኪ አሁን ያነሳዋቸውን እንዴት ይገመግሙታል? ባለፉት 2 ወራት ውስጥ የዚህ ወረርሽኝ የናረ የአሳሳቢነቱ እየጨመረ የመጣውን ያህል ምንድነው መንገዱስ የሚታየው? ታጠቃላይ ሁኔታ እንዴት ይገመግሙታል?
አመሰግናለሁ አሉላ። መቼስ ይሄን ለሶስት ለአራት ጊዜ ተነጋግረንበታል። እንፈራቸው ነገሮች ከተነጋገርናቸው ውስጥ ተሳስቼ ብሆን ደስ ይለኝ ነበር፣ ግን አካሄዱ በጣም የባሰ አስጊ የሆነ ነው የመጣው። አለማችን ከፍተኛ የወረርሽኝ አደጋ ያንዣበበባት ነው የሚመስለው በአሁኑ ሰዓት። የተላላፊ ህመም ሐኪሞች ብዙ ጊዜ አገሮች በዝግጅት ላይ እንደዚህ አይነት ነገር ሀፕን ቢያደርግ እንዴት ነው መከላከል ወይ ደግሞ መቆጣጠር ወይ ቀድሞ አውቆ ወደ ሌላ እንዳይዛመት ማድረግ የሚቻለው የሚለው ላይ ገንዘብ እንዲጠፋ ብዙ ጊዜ ነው የሚነገረው። ግን ሁሉ ጊዜ መከላከል ላይ የሚጠፋ ገንዘብ አስፈላጊ መስሎ ስለማይታይ በዓለም ደረጃ ነው ብዙ ገንዘብ ይበዛ አልሆነም እና በድንገት እንደዚህ ሲመጣ በአጭር ጊዜ መመለስ የሚቻል አይደለም። እንደምታውቀው ማንኛውም የተላላፊ ህመም አይነት አንድ ቦታ ላይ ሲያከስም አንዱ ላይ ይነሳል። አሁን የሚታየው ያለው ቻይና ላይ ያከሰመ ያለበት ነው የሚመስለው ቁጥሩን ስታየው። በሌላ ሁኔታ ጣሊያን ላይ አሁን አሜሪካ ላይ እየገባ ነው፣ እንደ አዲስ ነው ቁጥሩ በየቀኑ እየጨመረ ያለው። ምን ነጋገራቸው ቁጥሮች ራሱ ትክክል አይደሉም፣ ምክንያቱም በደቂቃዎች ነው የሚለዋወጠው ያለው። መቼስ እንደዚህ አይነት ህመም እንዳይገባ መከላከል በጣም አስፈላጊ ነው ለአንድ ሀገር። ብዙ ሀገሮችን ከመንካቱ በፊት እሱ ነው መሰራትም ያለበት። ግን የህመሙ ስርጭት በጣም ብዙ ሀገሮችን ኦልሬዲ ስለነካ በአሁኑ ሰዓት ከቁጥጥር ውጭ ስለሚያደርገው መከላከሉ ማሰቡ እንዳለ ሆኖ ከሱ አልፎ ይሄ ህመም ከገባ በኋላ ሊደረጉ የሚችሉ ነገሮችን ማሰብና ማስተንተን የእያንዳንዱ አገር ኃላፊነት ሆኖ ነው ያለው።
መልካም።
በጣም ያሳስጨንቃል።
ፕሮፌሰር ዳውድ ይሄን እስኪ በቀጥታ ወደ ኢትዮጵያ ጉዳይ እንሰደው። አድማጮቻችን ኢትዮጵያውያን ናቸውና በየትም በያሉበት በዚህ ዩናይትድ ስቴትስም እየተፈጠረ ያለው ያንኑ አላሳሳቢ የሆነ ነው። ቅድም ያሏቸው ሁኔታዎች ለመከላከል የሚደረገውን ጥረት የጤና ጥበቃ ባለስልጣናትን ምክትል ሚኒስትሯን ጨምሮ የተቋማቱን የህብረተሰብ ጤና አጠባበቅ ኃላፊዎች በየቀረቡ ፕሮግራሞቻችን ትምህርታዊ ሐሳቦችን የሚሰሩትን የሚገልጻሉ። ነገር ግን እንደ ሀገር በርግጥ ተዘጋጅተናል የሚለው ያሳስባል። ቀደም እንዳሉት ምን ይታዩታል እንደ ኢትዮጵያ ላለ ሀገር?
እንዳልከው ነው መቼስ ማንንም ሀገር ለዚህ ነገር ዝግጁ ነኝ ብሎ ደፍሮ መናገር አይቻልም። በአሜሪካ ደረጃ ያያየነው ነው ስንት ክፍተቶችና ቀዳዳዎች እንዳሉ እየታየ ነው። እንደዛ አይነት ገንዘብ ወጥቶም ነው ማለት ያለው እና አንድን አገር ብሌም ለማድረግ ወይ ደግሞ አልተደረገም ለማለህ አይደለም። ነገር ግን በአጠቃላይ በዓለም ደረጃ ዝግጅቱ ደካማ ሆኖ እያንዳንዱ አገር ደግሞ እጁን አጣጥፎ መጠበቅም የለበትም፣ ያቅሙን መስራት መቻል አለበት። የኢትዮጵያ የጤና ጥበቃ ሚኒስቴር እኔም ከነሱ ጋር እየሰራው ስለነበረ እያየሁት ነው። በጣም በጠንካራ መንገድ በየቀኑ እየተካሄደ ያለውን በአገሪቷ ምርመራውን አስገብቶ በአራት በአምስት ሰዓት ውስጥ ውጤቱን እስከ ማድረስ የሚቻልበት ሁኔታ ዘርግተው በሚቻለው መቼስ እየተሯሯጠ ነው፣ በአቅም ማለት ነው። ይሄ ህመም እንደማየው ያለሁት ከሆነ እንደ ስርጭቱ አካሄድ አፍሪካ ውስጥ በአሁኑ ሰዓት ብዙ ያልታየው እንጂ መግባቱ የሚቀር አይመስልም። ምክንያቱ የሰዎች እንቅስቃሴ እንዳለ ነው። የተጠቁት አገሮች ቁጥር እየጨመረ ነው። ሰው እንቅስቃሴ አልተገታም እና መግባቱ አይቀርም ይገባል ብሎ አስቦ ግጅት መጀመር የሚያስፈልግ ይመስለኛል። ጤና ጥበቃ ሚኒስትር እንቅስቃሴዎች እንዳይገባ በማድረግ ላይ ያሉት እንቅስቃሴዎች እና የመከላከል ላይ ያሉት ስራዎች እንዳሉ ሆነው ቢገባ ደግሞ ህዝቡን እንዴት ነው ማስተባብሮ ሪስፖንድ ማድረግ የሚገባው የሚለው ላይ ሆስፒታሎቹ ምን ያህል ጥንካሬ ላይ ያሉት የሚለው ጥያቄን ጠይቆ እነሱን ማዘጋጀት ላይ ስራ መሰራት መቻል አለበት። የዓለም ትራንስፖርቴሽን፣ የዓለም ንግድና እንቅስቃሴ በከፍተኛ ችግር ላይ ነው ያለው። እንደምታየው ያለው ጣሊያን ጠቅላላ ሌላ ሕክምና የለም በአሁኑ ሰዓት። እያንዳንዱ ሆስፒታል ኮሪደሩ ሳይቀር ተጓዦች ጤንነትን የሚከታተለው ማህበር አለን ከዛ አባሎቻችን የሆኑ አሁን በዚህ ላይ ከፍተኛ ምንድን ነው እየተጫወቱ ያሉ አሉ። ሰዎች ከጣሊያን የሚልኩትን ኢሜይሎች ሳየው በጣም ነው የሚያስጨንቀው። ምክንያቱ ሌላ ነገር የለም። ይሄ ነው የሚሰራው። ሆስፒታል አዘጋጅተህ አንድ ሆስፒታልም ቁጭ የምትለው ነገር አይደለም። እያንዳንዱ ሌላ ሆስፒታል ሁላ ሪፊት እየተደረገ እየተለወጠ ለኮሮና ቫይረስ ህክምና ነው እየዋለ ያለው። እስራኤል እንደምታየው ነው። ማንኛውም ከነዚህ ሀገሮች የሚመጣ ሰው እንዳይገባ ክልክላለች። ኔፓል የምርመራ ውጤት የሚያሳይ ሰው ካልሆነ በስተቀር ከነዚህ በሽታው ስርጭት እንዳላቸው ከታወቁ ሀገሮች የሚመጣን ተጓዥ እንደማታስገባ ተናግራለች። ኔፓል ትልቁ የኢኮኖሚ ምንጯ ቱሪዝም ነው። እንደዛም ሆኖ ያለ ባለፉት 5 ቀናት ውስጥ የምርመራ ውጤት ይዞ ያልመጣ ሰው ማለት በቃ መዝጋት ማለት ነው እንጂ ማን ያለው አለ እንደዛ አይነት ምርመራ
ይዞ ሊመጣ የሚችል የለም።
የምርመራ ውጤት የሌለው መግባት አይችልም ኔፓል ዜጋ ካልሆነ። ሲያትል አሁን ካየው አሜሪካ ውስጥ ስራ አቆሟል። በአጠቃላይ ስራ የለም። ኦፊሶች በሙሉ ተዘግተዋል። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። እንዴት ነው እየተንቀሳቀሰ ያለው? በኢንተርኔት በቴሌፎን ኦንላይን ነው እየተንቀሳቀሰ ያለው ሰው። ካሊፎርኒያም አሁን ብዙ ዩኒቨርሲቲዎች እየዘጉ ናቸው እንቅስቃሴውን ለመቀነስ። የሚያሳይህ ያለው ምንድነው? በሽታው በገባና መሰራጨት በጀመረ ቁጥር በአጭር ጊዜ ውስጥ ነው ነገሮች መለወጥ ያለባቸው። በጣም በፈጣን እና እንደዛ ስለሆነ እኛ እኔ በእኛ አገር ትንሽ ጎድሏል ምለውና በጣም ቅር የሚያሰኘኝ ያለው ምንድነው? ቀላል መልስ ላለው አይደለም ባይ ዘ ወይ በጣም ከባድ ጥያቄ ነው። ነገር ግን ህብረተሰቡን አዘጋጅቶ ትምህርት ቤቶች መዘጋት ቢያስፈልግ፣ የትኛው ትምህርት ቤቶች ናቸው የሚዘጉት? ዩኒቨርሲቲዎች ቢዘጉ እንዴት ነው ትምህርት የሚቀጥለው? መስጊዶችና ቤተክርስቲያኖች ቢዘጉ እንዴት ነው ሶሳይቲው እንዴት ነው የሚቀበለው ይሄንን ነገር? ስራ አሁን ቢዘጋ እንዴት ነው ስራ መቀጠል የሚችለው? ካልሆነ እንደዚህ አይነት ህመም እየተሰራጨ በከተማው ውስጥ ስራውን እንዳለው መቀጠልስ ይቻላል ወይ? ዲስከሽን መጀመር አለበት። ሆስፒታሎች ውስጣቸው ሌላውን ህክምና ትተው ወደዚህ መዞር የሚችሉበትን አደረጃጀት ፈጥሻዋል ወይ? ይሄ ነው መሰራት ያለበት በጣም ባጭር ጊዜ።
ፕሮፌሰር ዳውድ፣ ከባዱን መሰረታዊውን ጫፍ ጀምረነዋል። በሰፊው በዌብሳይታችንና በሶሻል ሚዲያ የሚቀጥሉ ውይይታችን እናደርጋለን። በሰፊው እንወያያለን። አድማጮቻችን በድረገጽና በፌስቡክ እንዲከታተሉት እናደርጋለን። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር ዳውድ።
አመሰግናለሁ።
አድማጮች፣ ስርጭታችን ሊገባደድ ነው። ቀደም ብለን የዕለቱን ዜማ በምናሰማበት ሰዓት ስላልነበር አላሰማንም። ሰሞኑ የጾም ሰሞን ስለሆነ የበገና ዜማ ልጋብዝና ለስንብቱ ላዘጋጅ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አድናቆች፣ አድማጮች፣ ያስተናገድኳቸው አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ከተተኪ ስርጭት መሐንዲስና እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩ ባልደረቦቻችን ጋር በመሆን በዚህ እንሰናበታለን። ረቡዕ ምሽት ነገ እንመለሳለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.
አሜሪካዊ ፍራንክሊን ስራን ሐሙሽን 31 ሜትር ባንድ ሆምኦን ብናይል ሳት አት ፌስቡክን